ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ ባጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት አሁን ጀመረ። ቅዳሜ ታህሳስ 6 2011 ዓ.ም ተመረጠ። እንደ ሙስናው ሁሉ ሰብአዊ መብቶችን የረገጡ ለምን አይያዙም? መንግስት ግጭቶችን ማስቆምስ ለምን ተሳነው? ለውጡ ስለምን ወደ ክልሎችና ከዚያም በታች አልወረደም? እናም ሌሎች ብዙ ብዙ ጥያቄዎች።
የፍትህ ስርዓቱ ነጻና ገለልተኛ በሆነ አካል ሊመራ ይገባል ተብሎቶች ላይ ያለ ይሄ አልተደረገም። እስከማቀው ድረስ ተከላካዩም ሌሎቹም እዛ ያሉ የሰላም ሚኒስትሩም መክለቁ እንጂ አላላቸው።
ስርዓቱ ኢህአዴግ መርቆት ስልጣን ላይ የወጣ መንግስት ነው፣ ህጋዊ መንግስት ነው፣ የህዝብ ድጋፍ ያለው መንግስት ነው፣ ህጋዊ መንግስት ነው፣ ተቀባይነት ያለው።
አቶ መኮንን ፍስሐ በመቀሌ ዩኒቨርሲቲ የህግ መምህር እንዲሁም ዶክተር ቴዎድሮስ ኃይለማርያም በዲላ ዩኒቨርሲቲ የታሪክ መምህር የብሔርተኝነትና የሀገር ግንባታ ጉዳዮች አጥኚ ናቸው። የሰማችኋቸው በኢትዮጵያ የወቅቱ ሁኔታ ላይ ሁለቱም እንግዶች ለጥያቄዎቻችሁ መልስ ይሰጣሉ። አቀናባሪያችን ብርሃን ኃይሉ ነች። አስተናጋጃችሁ አሉላ ከበደ ነኝ። አሁን የምሽቱን ዋና ዋና የዓለም ዜናዎችን ሰማለን። አብራችሁን ቆዩ።
ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰለሞን አባተ ነኝ። ቴክኒሻኑ ፓትሪክ ዴያ በስቱዲዮ መሳሪያዎች ላይ ይገኛል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት የቀድሞ ፕሬዚደንት ግርማ ወልደ ጊዮርጊስ ባለፈው ሌሊት አርፈዋል። ያስከረናቸው የቀብር ስነ ስርዓት የፊታችን ረቡዕ ታህሳስ 10 እንደሚፈጸም ተገልጿል። መለስካቸው አማሃ ከአዲስ አበባ ተጨማሪ አለው።
የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ሁለተኛው ፕሬዚዳንት ሆነው በ1994 ተሾመው እስከ 2006 ዓ.ም ድረስ ለ12 ዓመታት በርዕሰ ብሔርነት ያገለግሉት ፕሬዚዳንት ግርማ ወልደ ጊዮርጊስ ትናንት ከእኩለ ሌሊት በኋላ ወደ 10 ሰዓት አካባቢ ማረፋቸው ተሰማ። የቀድሞው ፕሬዚዳንት ግርማ ወልደ ጊዮርጊስ በ1917 ዓ.ም አዲስ አበባ ተወልደው ሀገራቸውን በተለያዩ የባለሙያነትና የኃላፊነት ስፍራዎች አገልግለዋል ሲሉ የመንግሥት መገናኛ ብዙሃን ዛሬ ሲገልጹ ተሰምተዋል። ከ1994 እስከ 2006 ዓ.ም የአገሪቱ ፕሬዚዳንት ሆነው ከማገልገላቸው በፊት ከወታደርነት እንዲሁም በአጼ ኃይለ ሥላሴ ዘመነ መንግሥት በነበረው ፓርላማ አባል በመሆን ጭምር ሀገራቸውን አገልግለው እንደነበረ የተለያዩ የመንግሥት መገናኛ ብዙሃን ዘገባዎች ገልጸዋል። ጠቅላይ ሚኒስትር አብይ አህመድን ጨምሮ የተለያዩ የመንግሥት ባለሥልጣናትና የመንግሥት አካላት በፕሬዚዳንቱ ህልፈት የተሰማቸውን ሐዘን በይፋ እየገለጹ ይገኛሉ። ዛሬ ምሽት የውጭ ጉዳይ ሚኒስቴር በሰጠው መግለጫ የፕሬዚዳንቱን መንግሥታዊ የቀብር ሥነ ሥርዓት የሚያስፈጽም ኮሚቴ መቋቋሙን አስታውቋል። ረቡዕ ታህሳስ 10 ቀን 2011 ዓ.ም ከቀኑ 9 ሰዓት በመንበረ ጸባዖት ቅድስት ሥላሴ ቤተ ክርስቲያን የሁለተኛው የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ፕሬዚዳንት ቀብር ይፈጸማል። ብሔራዊ የሐዘን ቀን ፓርላማው እንደሚያውጅም ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ፈረንሳይ ዋና ከተማ ፓሪስ ውስጥ ዛሬም ለአምስተኛ ተከታታይ የሳምንት መጨረሻ ቀናት በተካሄደ የተቃውሞ ሰልፍ ከፖሊስ ጋር ግጭት ተፈጠረ። እጅግ ተባብሷል በሚባለው የኑሮ ውድነት የተበሳጩት ተቃዋሚዎች የፕሬዚደንት ኢማኑኤል ማክሮን መንግስት ባለመካከለኛና ዝቅተኛ ገቢውን ፈረንሳዊ ኑሮ ማስተዋል ተስኖታል ሲሉ ያማርራሉ። በፓሪስ ሻምዘሊዜ ጎዳና ላይ በወጡት ሰልፈኞች ላይ ፖሊስ ዛሬ አስለቃሽ ጋዝ ተኩሶ ወደ 60 የሚሆኑ ሰዎችን አስሯል። በነዳጅ አቅርቦት ላይ ታክስ ለመጨመር የማክሮን አስተዳደር መወሰኑን በመቃወም የተጫሩት ሰልፎች ወደ ቢጫ ሰደርያ ለባሾች እንቅስቃሴ አድጎ ሀገሪቱን ውጥረት ውስጥ እንደከተታት ይታወቃል። ባለፈው ሳምንት ዋና ከተማይቱን አጋጥሟት የነበረውን አይነት ዘረፋና ውድመት እንዲሁም መንገዶችን መዝጋት እንዳይደገም በሚል የሀገሪቱ ፖሊስ 8000 አባላቱንና 14 ብረት ለበስ ተሽከርካሪዎችን ዛሬ ጎዳናዎች ላይ አሰማርቶ ውሏል። ከዚያው ከፈረንሳይ በደረሰን ሌላ ዜና ስትራስበርግ ከተማ ውስጥ በሚገኝ ግዙፍ የገና ገበያ ላይ ባለፈው ማክሰኞ ተፈጽሞ በነበረ ጥቃት ከተጎዱት ሰዎች መካከል አምስተኛ ሰው መሞቱ ተዘግቧል። ሕይወቱ ማለፉ የተገለጸው አንቶኒዮ ሜጋሊዚ የሚባል ጣሊያናዊ ጋዜጠኛ እንደነበር የጣሊያን ጠቅላይ ሚኒስትር ጁዜፔ ኮንቴ ትናንት አረጋግጠዋል። በገበያው ላይ ጥቃቱን ፈጽሟል የተባለውን ሼሪፍ ሼካት የሚባለውን ግለሰብ ፖሊስ ከትናንት በስቲያ ሐሙስ የገደለው መሆኑና ትናንትም ሌሎች ተጠርጣሪዎችን ለመያዝ አሰሳ ሲያካሂድ እንደነበረ ታውቋል። ዩናይትድ ስቴትስ በቅርቡ ከአፍጋኒስታኑ ታሊባን ጋር በግንባር ልትገናኝ መሆኑን የፓኪስታን ጠቅላይ ሚኒስትር ኢምራን ኻን አስታወቁ። ግንኙነቱን እያመቻቸች ያለችውም ሀገራቸው ከዋሽንግተን በቀረበላት ጥያቄ መሰረት መሆኑን የፓኪስታኑ መሪ አመልክተው አሜሪካና ታሊባን የሚገናኙበት ቀን 17 ከመሆኑ በስተቀር ወሩን ሳይናገሩ አልፈዋል፣ ዝርዝርም አልሰጡም። ዩናይትድ ስቴትስ ውስጥ ያለ ሕግ ከለላ ከሚታሰሩ ፍልሰተኞች ቁጥር እየበዛ መሆኑን የአሜሪካ ኢሚግሬሽን ካውንስል የሚባል ተቋም አካሄድኩ ያለውን ጥናት አስመርክዞ አስታወቀ። የሚታሰሩት ፍልሰተኞች ለተራዘመ ጊዜ ታስረው እንደሚቆዩና ለወንጀለኞች የሚሰጥ ከለላ እንደማይደረግላቸው ድርጅቱ አስታውቋል። በማጠቃለያ እንገናኛለን። ለቀሪ ዝግጅቶች ወደ አሉላ ልመልሳችሁ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንዶች በ13735 በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9845 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ታህሳስ 6 2011 ዓ.ም ዝግጅት ነው። የሙዚቃ ቃና ከድንቅ ድንቅ የተመረጡ ጣዕመ ዜማዎች ጋር ይጠብቃችኋል በምሽቱ። አሁን ወደ መጀመሪያው ዝግጅት እንለፍ። አሁን ለጥያቄው መልስ። ከጥያቄዎቻችሁ አንዳንዶቹን እናካፍል። በቪኦኤ አምሃሪክ ፌስቡክ ጥያቄዎቻቸውን ካደረሱን መካከል አቶ አለማየሁ ወልደ ሰንበት መንግስት በሙስናና የሀገርን ሀብት በመዝረፍ ወንጀል ጠርጥሬያቸዋለሁ ያላቸው ሰዎች እንደ ተያዙት ሁሉ ሰብአዊ መብቶችን በመርገጥ በግድያ በማኮላሸት የአካል ጉዳት በማድረስ የተጠረጠሩ በትግራይና በሌሎችም ክልሎች ውስጥ የሚገኙ ሰዎች ከያሉበት ካልተያዙ መፈናቀሉ የሚቆም አይመስለኝም ይላሉ። ከተንኮላቸው በላይ እየረዳቸው ያለው የዘረፉትን ገንዘብ በየቦታው ማደላቸው ነው። ለገንዘብ ብለው የሚያጋጩ ሰዎችንም ማስቆም ያስፈልጋል። ይህስ እንዴት ይቻላል ሲሉ ጠይቀዋል። መንግስት ማስቆም ያልቻለው ለምንድን ነው ይላሉ አቶ አለማየሁ። አቶ ሽመልስ አያሌው የተባሉ አድማጫችን ደግሞ በበኩላቸው ትልቅ የሥርዓት አልበኝነት እየተፈጠረ ነው። ለ27 ዓመታት ሙሉ ንጹሃን ዜጎችን ሲገርፉና ሲያሰቃዩ የነበሩ ዋና ተዋናዮች ለሕግ አልቀረቡም። ከፍተኛ ሕገወጥ የገንዘብ አዘዋዋሪዎች ማንነት አይታወቅም። በለውጡ ሂደት ውስጥ ተጠያቂነቱ ወደ ክልልና ዞን አልዘለቀም ብለዋል። አቶ ገብረ ኪዳን ፍትዊ ደግሞ ኢትዮጵያ ወደ ተሻለ የለውጥ ጎዳና ገባች ብለን በደስታ ስንፈነጥዝ በተገላቢጦሹ በተጠላለፈ መስመር ጉዟን ቀጥላለች ይላሉ። በሰፊው እየታየ ያለው የህይወት መጥፋት፣ መፈናቀል፣ የንብረት ውድመት፣ የተቃውሞ ሰልፎች ወዘተ ማሳያዎች ናቸው ብለዋል። ዴሞክራሲ ማለት ህግን አለማክበር አይደለም፣ ህግ መከበር አለበት። ህግ ባለመከበሩም አገሪቱ በመንጋ እየተመራች ነው። መመሪያ የሚሰጠው በየማህበራዊ መገናኛው ነው። ስለዚህ ነጻነት ማለት መብት እንዲከበርልህ የምትፈልገውን ያህል የሌላውንም ማክበር አለብህ ማለት ነው። መንግስት የዜጎችን መብቶች የማስከበር ኃላፊነት አለበት። ያለበለዚያ የመንጋ ፍርድ እየበዛ ይሄዳል። ሌላው በተጠና በተቀናጀ መልኩ ክልሎች እየፈረሱ ነው። ለምን ሲሉ ጥያቄዎቻቸውን አከታትለዋል። መንግስትስ ክልሎችን በእኩል አይን ማየት ሲገባው ስለ አንዱ ጆሮ ዳባ ልበስ ብሎ አንዱን እሽሩሩ ማለት ስለምን አበዛ? እነኚህንና ሌሎችን ጥያቄዎቻችሁን ይዘን በዲላ ዩኒቨርሲቲ የታሪክ መምህሩን እንዲሁም የብሔርተኝነትና አገር ግንባታ ጉዳዮች አጥኚ ዶክተር ቴዎድሮስ ኃይለ ማርያምን እንዲሁም በመቀሌ ዩኒቨርሲቲ የሕግ መምህር የሆኑትን አቶ መኮንን ፍስሐን አነጋግረናል። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ናት። ዝግጅቱ በድምጽ በተላኩልን ጥያቄዎች ይጀምራል።
ሰላም ዲዮች አሽል ባላሎ ዋሽንግተን ዲሲ ነው ማስተላልፈው። በትላንትና ሁለት በኢትዮጵያ ቴሌቪዥን በፋናና በተለያዩ ሚዲያዎች ኢትዮጵያ ውስጥ ስለሚደረጉ ኢትዮጵያውያን ወገኖቻችንና የሚደረገው ነገር እኔ አሁን በስራ ላይ ያለው ፓርላማና ለዶክተር አብይ ወይም ለሌሎችም ለመሰሎች በስልጣን ላይ ላለው ለኢህአዴግ የኢትዮጵያ ህገ መንግስት ምንድን ነው የሚለው? አሁን በትግራይ ውስጥ ህገ መንግስት ይከበር ካሉ አሁን ለነዚህ ለተደበደቡ ለተቆላሹ ሰዎች ህገ መንግስት ይከበርላቸው። ህገ መንግስቱ በትግራይ ይከበር ከተባለ በመላ ኢትዮጵያም ይከበር። ኢትዮጵያውያን በሐሳብ ስለተለዩ በአስተሳሰብ ብቻ ከነሱ ጋር የተለዩም ሰው እንደዚያ አርጎ ማስቀየት ሂትለር እንኳን እንደዚያ ንበደል የሚያጭካን አላደረግም። ይህ ሂትለር የገደለው የውጭ ዜጎችን ነው። እነዚህ ግን የገደሉት ኢትዮጵያውያን ለኢትዮጵያውያን ላይ ነውና ከህግ አንጻር በምንድን የሚዳኙት? ገራፊዎቹ አሰቃዮቹ አሁንም አዲስ አበባ ውስጥ ቃልቲ እስር ቤት አሉ። አሁንም ሶስተኛ የሚባል እስር ቤት ውስጥ አሉ። ሌላም ቦታ አሉና እነዚህ ገራፊዎች በምን ህግ ነው የሚጠየቁት? አመሰግናለሁ። ፋሲል አረጋዊ ከዋሽንግተን ዲሲ። ታንክ ዩ።
እሺ፣ ወደ አቶ መኮንን ፍሳሐ ሄዳለሁ። መቀሌ ዩኒቨርሲቲ የህግ መምህር። በተለይ ይሄ ትላንትናና ከትላንትና ወዲያ ጀምሮ የሚታየው የሰው ልጅ ላይ በኢትዮጵያ እስር ቤት ውስጥ የደረሰው ሰቆቃ ሰዎቹ ያደረሱባቸውን ሰዎች ስም እየጠሩ ነው የሚናገሩት እና እንደዚህ አይነት ሰዎችን ለመዳኘት የሚደረገው ጥረት ለዚህ የህግ የበላይነት የትግራይ ክልል መንግስት ተባባሪ አይሆንም እንዴ?
ዋናው ጉዳይ ምንድነው? ማንኛውም ሰው መገረጭ ያለበትም ነው። አሁን ከሩቁ ነን በሚዲያ ፍላየ ነው ብቻ ለተጎዱ ሰዎች እንዳላስከፋቀ ተደረገልኝ። ግን በሚዲያ ስለቀረበ ሁሉም ትክክል ነው ሀቅ ነው ማለትልን ይሄ ነገር መሆን የለበትምና በነጻ ገለልተኛ ፍርድ ቤት ተዳኝቶ ወይ ደግሞ ሌላ ችግር ፍትህ እንዳትረሰክ ጀስቲስ ተቋቁሞ
አቶ መኮንን ይቅርታ ላቋርጦት ተገደድኩኝ። ዘጋቢ ፊልሙን አይተውታል? የምናየውን ነገር በሙሉ ማመን የለብንም ሲሉ እንዴት ይገልጹታል ይሄንን? ይሄ እንግዲህ የደረሰባቸው ሰዎች ናቸው።
አዎ፣ አሁን አንድ ነገር ማወቅ አለብን ማለት አሁን እኔ ተፈጽሟል ብዬ ምንም አልችልም ይቁጥ ብዬ ይሄ ተፈጽሟል ተፈጽሟል ብሎ የሚደመድመው የስቶሪ ቴሊንግ የቪክቱም ወይም ትራውማ ያለበት ሰው የሚያውቀው አንድ ሳይድ ነው፣ የታሪኩ አንድ አገጽታ ነው። ከዛ ባሻገር ለምሳሌ በቅርቡ እኔ መረጃ የደረሰኝ ወይ ባወቁት በአጋጣሚ በቦምብ ሲያፈንዳ ብሎ በተቆረጠ ሰው እንዳለ ሁሉ ሰምቻለሁ። እና ሁሉም በኢትዮጵያ ሰው አመሰት አልነበረም፣ በ27 ዓመት ውስጥ አልነበረም። አይደለም ጥያቄው መንግስት ራሱ አምነዋል እኮ ለውጥ አደርጋለሁ ብሎ እኮ መንግስት ነሷል ባይዘው። እና ምን ያክል ነው ኤክስተንቱ? ምን ያክል ሰው ተጎድተዋል? ምን ያክል ሰው ተገርፈዋል፣ ሰቅመዋል ከእንስሳ ጋር? ይሄ ማለት በነጻና ገለልተኛ ወይ በሂማራ ኮሚሽን ወይ በምናምን የሚጠራው እንጂ ሚዲያ የዘገበው ማን ነው እንዴ? የሚያቀርበው ማን ነው? የሚያቀርበው ኮርስ ፕሮግራም ያደረገው መንግስት ነው፣ ከሳሹ መንግስት ነው። የሚያቀርበው ደግሞ ተቀላቃይ ህግ ነው። ስለዚህ እንዲህ በሆነበት ጊዜ ነጻና ገለልተኛ በሆነት ጉዳይ ባቀረበ ጉዳይ ሁሉም ልክ ናቸው ማለት አልችልም። ምንም አይነት ወንጀል አልተፈጸመም፣ ቶርቸርም አልነበረም ማለት አልችልም። ስለዚህ መንግስት ግን ራሱ አምነዋል። የመንግስት ቃሉ ስለሆነ ግን ችግር ነበረ። ምን ያክል ነው ሰው የተቆረጠው? ምን ያክል ነው ሰው የተቆላሸው? እነዚህ ጉዳዮች ግን ነጻና ገለልተኛ በሆነ ተቋም ቢጣሩ ለህዝብ ይፋ ቢደረጉ ጥሩ ነው። አንደኛ ሶታ ነገር ደግሞ አሁን የቀረበበት መንገድ ሰዎች በክስ ሂደት ላይ ያሉ ነጻና ገለልተኛ ፍርድ ቤት መሰረታለሁ እያልን ደግሞ ራሱ ጠቅላይ አቃቢ ህግ ከሳሽ ነው፣ ራሱ ደግሞ ችግር ሰሪ ነው። ደግሞ እነዚህ ሰዎች ስለዚህ ይሄ የህዝብ ውሳኔ ነው በድሮ በግሪኮች የቀረ በህዝብ በፈርድ ነው የሚለው እና ይህ ልክ አይደለም። ዋናው ግን ለቪክቲሞች እኔ አዝናለሁ። የሰብአዊ መብት ጥሰት አልነበረም ብዬም አልገምትም። ራሴን ባረጉ ጥናት ነበረ፣ በክልሎችም ነበረ፣ ሰብአዊ መንግስት ነበረ። ምን ያክል ነው ድርሳቱ? የሰው ስም ኃላፊ ስም እየጠራ የሚናገረው ኃላፊው እንዴት አውቆት ነው ስሙ ሆኑ ስሙ ይህ የሚባል ሰው ነገር ሰኝ ብሎ እኔ ገሌን ስላለው ነው? አይ ጉዳይ ብዙ ጉዳዮች ላይ ተከታተቻለን። እናገር ማንም ሰው አልተገረፈም፣ ጭካኔ የተሞላበት አያያዝ አልነበረም ብዬ አልደመድምም። ግን ማ እንዴት መቼ ማስልጣን ነበረው የሚል ግን የሚጣራ ነው የሚሆነው እንጂ እኔ እዚህ መውሰድ አልችልም። ሆኖም ግን የሰብአዊ መብት አያያዝ ግን መሰረታዊ ችግር ነበረበት።
እሺ፣ አመሰግናለሁ አቶ መኮንን። ዶክተር ቴዎድሮስ ያጠፉ ሰዎች መቀጣት አለባቸው ነው የሚሉት አቶ መኮንን? ያጠፉ ሰዎች መቀጣት አለባቸው፣ ነገር ግን ነጻ በሆነ አካል አሁን ኢትዮጵያ ውስጥ በዶክተር አብይ የሚመራው ስርዓት ፍትሃዊ ሊሆን አይችልም የሚል ጥርጣሬ ነው ያላቸው።
ይሄ ራሱ የፍትሃዊነት ጥርጣሬ የመጣው ከምንድን ነው? በገበር በነጠር ካላየ ነው በተጠረ የዚህ መንግስት ፍትሃዊነት የሚጠራጠርበት ምክንያት ህጋዊ መንግስት ነው ተቀባይነት ያለው ስርዓቱን ቢሆን ራሱ ኢህአዴግ 27 አመት ዘርግቶ የቆየው ነው። ስለዚህ ህወሓት መንግስቱን የሚያስተረክርበት ወቅት የነበረው ስርዓትና አሁን ያለው አካሄዱ በከፍተኛ ሁኔታ ለውጥ ያለው ነው። ምናልባት አንድ ትልቁ ነገር ትንሽ ሰብአዊነት የሚሰማው ሁሉም ወገን በእኩልነት የሚያይ መንግስት ስልጣን ላይ የወጣበት ወቅት ላይ ነው ያለ ነው። ስለዚህ ነፃነትን የምንጠራጠርበት ምንም ግራውንድ የለን። ምንም ግራውንድ በመጀመሪያ ደረጃ ሁለተኛ የፖለቲካ ቁርጠኝነት ነው እንጂ የጠፋው ቀደም ብለው ስለተለጠየ ጠያቂ ነው። የፖለቲካ ቁርጠኝነት ጠፋ እንጂ በሀገራችን ይህንን የሚዛኝ በቂ ህገ መንግስቱ በህዝብ ድምፅ ካልፈረሰና ሌላ ህገ መንግስት እስካልተፈራቀ ያ ህገ መንግስትም ያንን ለመገኘት በቂ ነው እና የህግን ጉዳይ አይመስለኝም። የፖለቲካ ቁርጠኝነት ከማዕከላዊ መንግስቱ ነው የጠፋው።
አመሰግናለሁ። እርስዎ የሚሉት የፖለቲካ ቁርጠኝነቱ ከማዕከላዊ መንግስቱ ጠፋ እንጂ ህግን ማስከበር ይቻል ነበር በአገሪቱ ዙሪያ ነው የሚሉት? የተለያዩ ጠያቂዎቻችንም የኢትዮጵያ መንግስት በቁርጠኝነት የአገሪቱን ሰላም ካላስከበረ በስተቀር በተቀረውም የአገሪቱ ክፍል ሰላም ሊደፈርስ እንደሚችል ነው የሚገልጹልን። አለማየው ብሸት፣ ቴዲ ኢትዮጵያና ሽመልስ አያሌው የተባሉ የገጻችን ተከታታዮች ላለፉት 27 አመታት በተፈጠረ ስርዓት አልበኝነት ህዝብንና መንግስትን ሀብት የመዘበሩ ሰዎች ይጥፋታቸው እንዳይታወቅ ነው ይላሉ። አቶ መኮንን የርሶን አመለካከት እንስማ።
እሺ እንግዲህ ሁሌ ስለሚደጋገምም ግልጽ ለማድረግ እንፈልጋለሁና ኢትዮጵያ ታሪክ የ27 አመት ታሪክ ተደርጎ የሚቆረጠው ለምንድን ነው? ማለት ኢትዮጵያ እኮ ከ27 አመት በፊት ዲሞክራሲያዊ ስርዓት እንደነበረ በ27 አመት ውስጥ ግን ወደ ጭቆና የተሻገረ ነው የሚመስለው አካሄዱ። ይሄ ልክ አይደለም። ስለዚህ በ27 አመታት እኔ የሚታየኝ ማአት ለውጦች አሉ፣ ማአችግሮች አሉ። መንግስትም ያው መልክድም ቢዋለው ሌላው ትልቁ ነገር በጀስቲስ ሲስተሙ ላይ እምነት የለኝም ምለው በግልጽ ለመናገር ማለት ነው። አንደኛ ነገር የፍትህ ተቋማት ገና አቋም ሳያወጡ ጠቅላይ አቃቢ ህግ ሳይመሰረት ጠቅላይ ሚኒስትሩ ወጥቶ መግለጫ ሰጥቶ አስቀድሞ አንድ ነገር ቦምብ ሲሰነዳ ማን ዳስረዳው አስቀድሞ ወጥቶ ለአደባባ ላይ ሚዲያ ላይ ይናገራሉ። ኢቲቪ የተለቀቀው የስኮካ ፍትህ የሚለው ከዛ ወጥተው ደግሞ መግለጫ ሰጡ። ስለዚህ በጠቅላይ ሚኒስትሩ የሚመራ የፍትህ ስርዓት ነው ያለው ነው እንጂ ነፃና ገለልተኛ ስርዓት የለም። ስለዚህ አንድነታ የለም ነው። ለምን ይባል የፍትህ ስርዓቱ ነፃና ገለልተኛ በሆነ አካል ሊመራ ይገባል ተብሎ ተወስኖ ይሄ አልተደረገም። ደስ እስከማውቀው ድረስ ጠቅላይ አቃቤ ህጉም ሌሎቹም እዛ ያሉ የሰላም ሚኒስትሩም መክነክ ኮሚቴ አባል ናቸው። ስለዚህ ነፃና ገለልተኛ ፍትህ አቋማት የለም። ይሄ ማለት ግን በ27 አመት ስላልነበረ አሁንም የለም ስለዚህ ቅጣ አይደለም። ለውጡ ግን ሰት አለበት እና እኔ የሚታየኝ ለውጥ ከ27 አመት ያላክል የለም። ግን ቅድም እንዳለው ተደረገ እንዳለው እኔ ምንም አይነት ለውጥ የለም አሉታው ለውጥ ነው ብዬም አልገመትም። ከዛ በኋላ ግን በኢትዮጵያ አሁን ላይ በተለያዩ አካባቢዎች ይታያል ግጭቶች። እንደውም የፌደራል መንግስት ለትግራይ ክልል መመስገን ያለበት ማንኛውም ብሔር ተማሪዎችም አሉ ነዋሪም አለ በትግራይ ውስጥ በብሔሩ በዘሩ በሃይማኖቱ የተደበደበ የተሰደደ ዘፈን ተከለከለ የለም። ስለዚህ ትግራይ እንደ ጠላት ነገር እንደ የፌደራል መንግስት በቃ አስቸጋሪ ተቆምቆ መቆጣው ይሄ ልክ አይደለም። ስለዚህ መንግስት በፍቅር እንደመር በይቅርታ እንሻገር ብሎ ያለፈው እንዝጋው ተውሎ እያለ እና የሰላምና የኮሚሽን ያቋቋም እያለ አንድ በኩል ይቅርታ ምረትና ይቅርታ ይሰጣል፣ ሌላ በኩል ደግሞ ይከሳል፣ ሌላ በኩል ደግሞ የይቅርታና ምናምን ያቋቋማል። ምንድን ነው ይሄ ግራ የገባው ይህ ስርዓት አካሄድ ነው ለሚታይ እንዳ እንደ ጎኖሚያ።
እሺ፣ አቶ መኮንን ፍስሐ ወደ ማጠቃለያ እንውሰድ። አንድ ሶስት የሚሆኑ ሰዎች የላኩልን ጥያቄ ተደጋግሞ ከትግራይ ክልል ምሁራን ወይንም መሪ ስለ ማዕከላዊ መንግስት የሚነገረው ነገር ደካማ እንደሆነ ማስተዳደር እንደተሳነው ነው የሚነገረው ባላል ቀደም ብሎ ደግሞ አቶ ዘሪሁን የጠቀስኩሉት በማስረጃ ላስደገፉትም ነገር ግን ማፈናቀልና እርስ በርስ ግጭትን የሚፈጥሩት ሰዎች ሀብት በዘረፉ ሰዎች የሚከፈሉ ናቸው ይላሉ። ይሄንን በማስረጃ አልያዝንም። ነገር ግን አሁን በቀድሞ ኦፒዲዮ እና በቲፒኤልኤፍ መካከል ነው ፍጥጫ ያለ የሚመስለው። እንዴት ነው ወደ ሰላም ሊኬድ የሚችለው? ይሄንን አንድ ሁለት ብለው እርግጥ ነው ከሁሉም ነጻ የሆነ ገለልተኛ አካል ፍርድ እንዲሰጥ የሚለውን ሐሳብ አቀርበዋል። በተጨማሪ አገሪቱ እንድትረጋጋና ሰላም እንዲሰፍን የሚሰጡት መፍትሄ ምንድነው?
እሺ መጀመሪያ አንድ መስፈርት ያለበት የበተለያየ ካውንስ ያሉ ግጭቶች የስፖንሰር ያደረጉ ባለሀብቶች ናቸው የሚለው ትንሽ ግራ ያጋባል። ለምን እዛ ላይ ያለው ክልል ያለው መንግስት ለምን አይዛቸው?
ምሳሌ እኛ በዘገባችን እንዳጠናቀር ነው በኒሻንጉል ውስጥ የክልሉ አስተዳዳሪ የወረዳ የከፍተኛ አስተዳዳሪዎች የተያዙት እጅ ከፍንጅ ህዝብን ሲያጋጩ ነው። የተፈናቀሉና አማራ ክልል የተቀመጡ ሰዎች የሚናገሩት ምንድነው? ኦሮሞ ጠላታችን፣ አማራ ሚስታችን፣ ትግራይ ወዳጃችን እያሉ ነው። ከተፈናቀሉት ሰዎች ደግሞ የሚሰማው ስሞታ ምንድነው? የማናቃቸው ሰዎች መጥተው መሳሪያ ያድላሉ፣ ህዝብ ይቀሰቅሳሉ፣ እኛ እንድንወጣ እንድንፈናቀል ይደረጋል ይላሉ።
ይሄ እኔ ስላላላ ያራዘጥኩት ይሄ በዚህ ጉዳይ ሳይቆጥም ግን ዋናው በሶማሊያ ክልል ፕሬዚደንት የሶማሊያ ሀገር ፕሬዚደንት ቮት ኦፍ ኖ ኮንፊደንስም እኮ ህወሓት እያለበት ተውሏል። ስለማ ማለት ሁሉም በዚህ ሀገር ብዙ ይወራል፣ ሁሉም ልክ ነው ማለት ይከብዳል። እኔ ግጭት ስፖንሰር የሚያደርግ ማንኛውም ሰው አካል አለ የለም ብዬ ምን ነገር ክብለኛል። ግን በዚህ ሀገር በአማራ ክልልም በሌሎች ክልሎችም በግፍ መሰጠር መሰሪያ ገብተዋል። በቃ ያልተመዘገበ ማት ያለው አንድ ጎረቤት ክልል ኢትዮጵያ እኮ አሁን እንደ አንድ ሀገር ሳይሆን የሚታያለው እኮ እንደ በቃ ክልሎች ሌላ ሀገር ሆኖ የሚዋጉ ነገር ይመስሉ ና ይሄ አጠቃላይ ለኢትዮጵያ አይጠቅመም ብዬ አስባለሁ። ከዛ ግን ወደ ዋናው ልመለስ። እኔ መንግስት ራሱ የኢህአዴግ መንግስት ቁጭ ብሎ አንደኛ ኢህአዴግ የሚባል መንግስት አለ ወይ የለም፣ መንግስት ይሄ መነሳ አለበት። የዶክተር አብይ መንግስት የሽግግር መንግስት ነው ወይስ የኢህአዴግ መንግስት ነው? ሁለተኛ ነገር ከዛ በኋላስ እንዴት ነው ከዚህ ጉዳይ የሚወጣው? በይቅርታ ፈቶ ምን አድርጎ እያለ አሁን ምንድን ነው እያሰበ ያለው? ሶስተኛ ነገር ከዛ በኋላ ግን የሚጠቅመን ምንድን ነው? አሁን ያለፈውን ነገር እንዳለ ንሳው ሳይሆን ተምረንበት ለወደፊት ምን ማድረግ አለብን? ጥፋት ያለው በጥፋቱ ሁሉ ይጠየቃል። ከዛ ደግሞ እንማርበታለን። ይሄ እንደ ህዝብ እንደ ሀገር ጠቅማል ብዬ አስባለሁ። ከዚህ በተረፈ ግን አንዱ ያጠፋው ይሄ ነው፣ እገሌ ነው። አሁን እኮ ጸጥታና ሰላም ለጸጥታ መስከበር ሲያክቶ ሰላም መንግስት ይሄ ነው ይልሃል የፈጠረው የጣሉ ታዩ ይችላል። እነሱም አንድ ሁለት አታውቁም እንዴ? ከደኞቹ ልምን አያሳቸውም ነው ስለዚህ? ስለዚህ ምን ብሎ የፈጠራ ወሬ ሁሉም ጭምር መንግስት ገብቷልና ይሄ ልክ አይደለም፣ እንደ ሀገር አይጠቅምም። ከዛ ኢትዮጵያ የምትገኝበት አጠቃላይ ጂኦፖለቲካል አቅጣጫው መንግስት ሳቶ ምትልኛ ደግሞ ስለዚህ የጠላቱ በቃ የህወሓት ብቻ ባለሀብት ብቻ ምናምን ብቻ አድርጎ ማቅረቡ እንዴ ሌሎች ሀገሮች ውስጥ በኢትዮጵያ ላይ ምንድን ያላቸው የኢትዮጵያ የመተራመስ አላማ የላቸውም ወይ? እነሱ ጋር ተይሎ ስለ ፍቅር ነገር ስለ መሰረተ ነው በቃ ዝም ብሎ ያርፋሉ ቱሪዝም የሚገመተው። ስለዚህ የኢትዮጵያ እና አካባቢዋ ባህሪ በደንብ አጥንቶ መንግስት ቁጭ ብሎ እንግዲህ የአንድ ገጽ ከዲዛ አይደለም ስራ የሚሰራው እና መንግስት ቁጭ ብሎ ካቢኔው ሰብስቦ በመንግስት አቅማቅ ማቀፍ ቀርቦ ከዛ በኋላ ደግሞ በተለያዩ ሀገሮች ተፈረመው ውሎችን ጭምራሉ ነው ፓርላማ ላይ ቃል ቀረቡ እና መንግስት የሚመራው ነገር ዝም ብሎ በየጠው የተነሳ ነው የሚያወራው እንጂ የተጨበጠ ወደ መሬት የሚወርድ ልማት ያላየ። ስለዚህ ለውጦቹ ምንም የላቸውም አይደለም፣ ግን እየተደመሩ የ27 ዓመት ለውጥ እየተደመረ ያልተለወጠ ሀገር አይቀይርም። ሁሌ ሪፎርም ያስፈልጋል። እንደውም ኢህአዴግ በሪፎርም ያልነበረበት መንግስት የለም። ስለዚህ የአሁን የአብይ አስተዳደር አራቱ ብሔራዊ ድርጅቶች ቁጭ ብሎ ችግራችን ምንድን ነው ብሎ አተናገሩ እንደ አራቱ የሚቆጥር ያሉና ይሄ ኢህአዴግ አለ ወይ ብየምለት
እሺ፣ አመሰግናለሁ አቶ መኮንን። ዶክተር ቴዎድሮስ በጣም ጠቃሚ ነጥቦችን አንስተዋል አቶ መኮንን ፍስሐ። ኢህአዴግ አለ የለም፣ የጠቅላይ ሚኒስትር አብይ አህመድ መንግስት የሽግግር መንግስት ነው፣ የተለየ ፓርቲ ነው፣ ግልጽ ነገር አይደለም። እስቲ ያብራሩልኝ።
አንድ ትልቁ በሀገሪቱ ውስጥ ያለው ችግር የመንግስት የማንነት ውዥንብር ነው። የለውጡ ኃይል የሚባለውና የለውጡ ተቃዋሚ የሚባለው በአንድ ማዕቀፍ ውስጥ ያሉ ስለሆነ እስካሁን በቀደመውና በአሁኑ መካከል ያለው ነገር ርዕዮተ ዓለም በዚህ በግልጽ
ልዩነታቸው ምን እንደሆነ ለመለየት የሚያስቸግር አለ ወይስ የሚለው ጥያቄ አግባብ ነው፣ ትክክለኛ ጥያቄ ነው። ምክንያቱም አሁንም ያለው መንግስት ያለፈው ኦን ስርዓት እንዳለ የተሸከመ ነው። ማንኛውንም ነገር ጠንደግስ አንድቁ እንዳለ የተሸከመ ነው። የተወሰነ ኃይል ከስልጣን ተባረረ፣ አሁን ደግሞ አዲስ ኃይል ወደ ስልጣን መጣ። ሀገሪቱ ውስጥ ያለ ትልቁ ችግር በእነዚህ ሁለት ኃይሎች መካከል የሚደረግ የስልጣን ትግል ነው። ሌላ ነገር የለውም።
የአድማጮች ጥያቄ የሚለውም ለውጡ ራሱ ስር አልሰደደም፣ ክልሎች ድረስ ቀበሌ ድረስ አልደረሰም። ለውጥን የሚገዳደሩ ኃይሎች አሉ በየቦታው።
ለውጥማ ተፈጥሯዊ ሰው ነው። ባለፈው ስርዓት በነበሩት ችግሮች፣ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ፣ የፍትህ ርትዕ፣ ዲሞክራሲ ችግሮች ምክንያት የመጣ ነው እንጂ እንደዚህ ዝም ብሎ ከየትም ወረደ አይደለም። ስለዚህ ለውጡ ተፈጥሯዊ ለውጥ ነው፣ አስፈላጊ ነው፣ የኢትዮጵያ ህዝብም ያስተለከተ ነው። ነገር ግን አሁን ያንን የቀደመውን የፖለቲካ ስርዓት ከጣለ በኋላ አዲስ የሚመጣው ነገር ምንድን ነው? በምን መሀል መንገድ ላይ ቆሟል? ወደ ተስፋ ነው የሚሄደው ወይስ ደግሞ ወደ ውድቀት ነው የሚሄደው የሚለው ነው አሁን ትልቁ ጥያቄ እንጂ ለውጡ በትክክል የሚያስፈልግ ነው። እንደውም ዘግይቶ የመጣ ነው። ጥሩ።
በመጨረሻ እንግዲህ በመፍትሄ ሀሳብ አቶ መኮንን ፍስሐ የመፍትሄ ሀሳቦችን ሰጥተውናል። ቁጭ ብሎ መነጋገር እና መፍትሄ ማምጣት
እዚህ ላይ ግን የፌደራል መንግስት ለውጥ በክልሎች ላይ ፍቀሬ ላይ የሚለው ነገር ትንሽ ችግር አለበት። ምክንያቱም የምንከተለው ስርዓት ፌደራል ስርዓት ነው። ፌደራል መንግስት ለውጥ የሚያደርግበት መንገድ እና ወደ ክልል የሚገባበት ማዕቀፍ በህገ መንግስት ተሰጠው ስልጣን ነው እንጂ በማንኛውም በኩል በማንኛውም ጉዳይ ላይ ዝም ብሎ በደፈናው ሊገባ አይችልም። አንደኛ ፕላስ የፌደራል መንግስት የሚያወጣው እንደ መንግስት ነው። ስራ አስፈጻሚ የሚያወጣው ለውጥ በተለያዩ ተቋማት ለምሳሌ በፍርድ ቤቶች ያለው እንደምታም በቀጥታ የስደት ነጻነት እንዳይጋፋ እሱም ጥቃት ያስፈልገዋል። ንግዳዎች ለመጨመር ነው።
አመሰግናለሁ አቶ መኮንን። ዶክተር ቴዎድሮስ እርስዎ እንደውም የብሔርተኝነትና የሀገር ግንባታ አጥኚ ኖትና አንቀጽ 39ን ያጠኑ ኖት። አቶ መኮንን የሚሉት በህጉ መሰረት እንደውም በተወሰነ ጉዳዮች ፌደራል መንግስቱ ጣልቃ ሊገባ አይችልም በክልሎች ጉዳይ። ከመፍትሄ ሀሳቦ ጋር እያይዘው ይግለጹልኝ። ይህንን
አዲሱ የለውጥ ኃይል እንዳለ ሸክመውን ውጭ ነው የችግሩን አናት አሰማከል ከስልጣን አባረረው እንጂ ገና የችግሩን አልነካውም። ችግሩን አድሬስ ማድረግ አልጀመረም። ይህ በየአካባቢው የምናየው በመላ ሀገሪቱ እያንሰራራና ስር እየሰደደ ህዝቡን የደም ዋጋ እያስከፈለ መንግስት በመጀመሪያ ደረጃ ሰላምና ደህንነት የማስከበር ተቀዳሚ ኃላፊነት መሆኑ በዚህ ከዚህ በተያያዘ ደግሞ አዲሱ መንግስት ካለፈው የተለየ መሆኑን የሚያደረዝዙ የግልጽነት የተጠያቂነት ጉዳዮችን በጥንቃቄ መያዝ አለበት። ለምሳሌ በድብቅ ዋጋ ለጎዳ የሚደረጉ ውሎችና ድርድሮች ወዘተርፈ ከህዝቡ እውቅና ውጭ ለያውቅልል የሚደረጉ ምርጫ ሹመቶችን ማቀረጣለ። ምክንያቱም የውጭ ዋነኛ ክንድ የሆነው የኢትዮጵያ ልጅ ተስፋ እንዳይቆርጥ ልብ እንዳይከፈት ለተነኞች እንዳይመች በቁርጠኝነት ከጎኑ ካላሰለፈ በስተቀር ወደፊት መራመድ አይችልም። በኢኮኖሚም ረገድ ማንቃት አለብን። አገሪቱ አሁን ያለችበት በጣም አሳሳቢ ሁኔታ ላይ ህዝቡ በጣም በችግር የተጨበጠ ነው። መንግስት ትልቅ ፈተና ይጠብቀዋል። ተመችቶ አይደለም 27 ዓመት በጣጣታ እንዴት ነው የንግድ ስራ በየዕለቱ ሰላም በጠፋ ተልባሽ ኃይሎች እየተመቸ እንደሚሆን ግልጽ ነው። በዚህ ረገድ ህዝብን የሚጠቅሙ እርምጃዎችን ሳይንቁ በአስቸኳይ መተግበር፣ የሚጎሉ ነገሮችን ደግሞ ማስወገድና ችግሮችን መፍታት በሁሉም አካባቢ ግልጽ ነው። አሁን በሀገራችን
በዲላ ዩኒቨርሲቲ የታሪክ መምህር ዶክተር ቴዎድሮስ ኃይለማርያም፣ አቶ መኮንን ፍስሐ በመቀሌ ዩኒቨርሲቲ የህግ መምህር፣ አመሰግናችኋለሁ ሁለታችሁንም በትዕግስት ይህን ውይይት ስላካሄዳችሁ የአድማጮቻችንን ጥያቄ ስለመለሳችሁ። ዘይፍስልኝ
ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ ገጻችን @voaamharic ላይ ማግኘት ይቻላል። በትዊተር #voaamharic ብላችሁ ተከታተሉን፣ ተነጋገሩ። እያስተናገድኳችሁ ያለሁት አድማጮች አሉላ ከበደ ነኝ። አቀናባሪ ብርሃን ኃይሉ ናት። የሙዚቃ ቃና ነው ደሳለኝ መኮንን ከምርጥ ምርጥ ድግሱ ጋር ለቀሪው ጊዜ አየሩን ይረከባል። ቆየት ያሉ ዜማዎችን መመራረጡን ነግሮኛል ደሳለኝ። እነሆ የሙዚቃ ቃና።
አሉላ መሰግናለሁ አየር መስመሩን ስለለቀክልኝ። ሰላም 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 ጤና ይስጥልኝ የተከበራችሁ የሙዚቃ ቃና አድማጮች በእያላችሁበት ሳምንታዊ የክብር ሰላምታዬ ይድረሳችሁ። እለቱን በድጋሚ ለማስተዋወስ ታህሳስ 6 2011 ዓመተ ምህረት ሲሆን በአዲስ አበባ አቆጣጠር በዋሽንግተን ዲሲ ደግሞ ታህሳስ 15 2018 ዓመተ ምህረት ላይ እንገኛለን። በዛሬው የሙዚቃ ቃና ፕሮግራም ቀየት ያሉ ተወዳጅ ዜማዎችን ይዘናችሁ ቀርቤያለሁ። እንደምትሰሙት ሙዚቃችን ይጀምራል ሳተርዴይ ናይት ፊቨር ዘፒችስ ከተጫወቱ የዲስኮ ዜማ ነው የምሽት ፕሮግራማችንን የጀመርነው። አኑ ቀዳሚ ነው እና ያደመጥነው ዘ ቢጂስ የተጫወቱትን ሳተርዴይ ናይት ፊቨር የተሰኘውን የዲስኮ ዜማ ነበር። ይህ ዜማ እንደ አውሮፓውያን አቆጣጠር በ1977 ጆን ትራቮልታ በመሪ ተዋኝነት ያወጣውን የሙዚቃ ድራማ ፊልም አጃቢም ነበር። ዜማው እንደወጣ ተደናቂነትን አተረፈ። በዩናይትድ ስቴትስ ብቻ ከ45 ሚሊዮን ቅጅ በላይ የተሸጠ ሲሆን ለ24 ሳምንታት የበላይነትን ይዞ ነበር የሰነበተው በቢልቦርድ ሰንጠረዥ ላይ። ይህ ዜማ አሁንም ከ41 አመታት በኋላ የተደመጠ ይገኛል። ዘ ቢጂስ ቤሪ ሮብን እና ሞሪስ በተባሉ በሶስት ወንድማማቾች እንደ አውሮፓውያን አቆጣጠር በ1958 የተቋቋመ የሙዚቃ ባንድ ሲሆን አሁን ከሶስቱ በህይወት ያለው ቤሪ ብቻ ነው። የ72 አመቱ ቤሪ አልፎ አልፎ በሙዚቃው መድረክ ላይ ብቅ ይላል። ወደ ቀጣዩ ተወዳጅ ዜማ ልውሰዳችሁና የድምጽ መረዋን የሰሊን ዲዮንን ማይ ሃርት ዊል ጎ ኦን የተሰኘውን ዜማ እናድምጥላት።
Every night in my dreams I see you, I feel you. That is how I know you. Go on.
My heart will go on. የተዋቂዋን ካናዳዊ ድምጻይ የሰሊን ዲዮንን ዜማ ነበር ያደመጥነው። ይህ ዜማ ታይታኒክ በተሰኘው ፊልም ላይ የፊልሙ አጃቢ ዜማም ነበር። ብዙዎች ይህንን ዜማ ሰሊን ዲዮን ከተጫወተቻቸው ዜማዎች በሙሉ ምርጥና ተወዳጅ ዜማዋ ነው ይላሉ። በዓለም ዙሪያም በደንብ የታወቀችበት ምርጥ ዜማዋ ነው ይሉታል። ከ250 ሚሊዮን በላይ አልበም ቅጂ የሸጠችው ሰሊን ዲዮን በአሁኑ ሰዓት አዲስ አልበም ለማውጣት በስራ ላይ ትገኛለች። እስቲ ደግሞ ከሶል ዜማዎች ወደ ሬጌ ዜማ እንሸጋገርና የቦብ ማርሊን አይረን ላየን ዛየን የተሰኘውን ተወዳጅ ዜማውን እናደምጥለት።
Save the life I live. I'm gonna be
Iron Lion Zion የተሰኘውን የቦብ ማርሊን ዜማ ነበር ያደመጥነው። ይህ ዜማ ከራስተፈሪያን እምነት ጋር የተገናኘ ዜማ ነው። Iron Lion Zion ዛይን የሚለው ቦብ ማርሊ የቃል ኪዳኗን አገር ነው። ያችም አገር ኢትዮጵያ ናት። ላይን የሚለው ደግሞ Lion of Judah በድሮው የኢትዮጵያ ባንዲራ ላይ የሚገኘውን የአንበሳ ምስል ነው። ይህ አሁንም ድረስ ሆነ ወደፊት በዓለም ዙሪያ ተወዳጅ የሆነ የሬጌ አቀንቃኝ ገና የ36 ዓመት ወጣት እያለ ነው ህይወቱ ያለፈችው። ሆኖም ግን የሙዚቃ ስራዎቹ አሁንም እንደተወደዱ ናቸው። የተከበራቸው ሙዚቃ ቀን አድማጮች፣ በመቀጠል ደግሞ ወደ ዳንስ ሙዚቃ ነው የሞስዳችሁ። የዜማው ርዕስ Woman Warlords ድምጻይ ሻርነች። ቀደም ብለን ያደመጥነው Woman's World የተሰኘውን የሸርን ዜማ ነበር። ሸር በበርካታ የዳንስ ዜማዎቿ በዓለም ዙሪያ ተደናቂነትን ያተረፈች ድምጻይ ነች። ከድምጻይነት በተጨማሪም በፊልም ትወናም እና በሌሎች በርካታ ስራዎች ትልቅ እውቅና ያላት አርቲስት ነች። የ72 ዓመቷ ሸር እስካሁን ድረስ ወደ 26 የሚጠጉ አልበሞችን ያወጣች ሲሆን በ18 ፊልሞች ላይ በተዋኝነት ሰርታለች። ሸር ለአሜሪካን ባህል እድገት ባበረከተችው በርካታ ስራዎቿ በሚቀጥለው ወር በኬኔዲ ኬኔዲ ሴንተር ታላቅ የሀገሪቷን ሜዳል ሽልማት በአንገቷ ላይ ታጠልቃለች። ወደ ሙዚቃችን እንመለስና ከዳንስ ዜማ ደግሞ ለስለስ ወደ አለ ዜማ እንሂድ። Call me responsible ይለናል ታዋቂው ካናዳዊ ድምጻይ ማይክል ቡብሌ።
Call me irresponsible, call me unreliable, a throw-in, undependable too. I do my foolish alibi, I bore you. Well, I'm not too clever, I just adore you. So calm, unpredictable, tell me I'm impractical, a rainbow I'm inclined to pursue. Call me irresponsible, yes, I'm unreliable, but undeniably true. But I'm irresponsibly mad for you. I just adore you. Call me unpredictable, tell me that I'm so impractical, a rainbow I'm inclined to pursue. Go ahead, call me irresponsible, you're so
Call me responsible የተሰኘውን ለስለስ ያለውን የማይክል ቡብሌን ዜማ ነበር ያደመጥነው። ይህ ዜማ የማይክል ቡብሌ የአምስተኛ የስቱዲዮ አልበሙ የሆነው መጠሪያ ስም ሲሆን እንደ አውሮፓውያን አቆጣጠር በ2007 በገበያ ላይ የዋለው ይኸው አልበም እስካሁን ድረስ ከ5 ሚሊዮን ቅጂ በላይ ተሽጧል። ማይክል ባለፈው ሳምንት ላቭ ብሎ የሰየመውን 10ኛ አልበሙን በገበያ ላይ አውሏል። እስቲ አሁንም እዚሁ ለስለስ ባለ ዜማ ላይ እንቆይና በመቀጠል ከኤታ ጀምስ ምርጥ ዜማዎች መካከል አትላስ ስቴት ሰኞን ዜማዋን ልጋብዛችሁ።
Wrapped up in clover. dream that I could speak to, a dream that I can call my own. I found the thrill to press my cheek to, a thrill that I
አትላስ የተሰኘውን የኤታ ጀምስን ምርጥ ዜማ ነበር ያደመጥነው። አትላስ ለኤታ ጀምስ የመጀመሪያ አልበም መጠሪያ ሲሆን አልበሙም ለመጀመሪያ ጊዜ በገበያ ላይ ያለው ከዛሬ 58 ዓመት በፊት እንደ አውሮፓውያን አቆጣጠር በህዳር 15/1960 ዓመተ ምህረት ነበር። ያቺ ተደናቂ የብሉስ ዜማ አቀንቃኝ እንደ አውሮፓውያን አቆጣጠር በ2012 በ73 ዓመቷ ከዚች ዓለም በረፍት ብትለየንም የተጫወተቻቸው ምርጥ ዜማዎቿ ግን ከትውልድ እንደተደመጡላትና እንደተደነቁላት ይቆያሉ። የተከበራችሁ የሙዚቃ ቀና አድማጮች ለዛሬ የተመደበልኝ ሰዓት እየተገባደደ ነው። አብራችሁኝ ስለቆያችሁ እያመሰገንኩኝ ለዛሬ የምሰናበታችሁ ሁለት ድምጸ መረዋዎች ጀነፈር ሃድሰንና አርኬሊ በጋራ It is your war እያሉ በተጫወቱት ዜማ ይሆናል። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ሰንብት። ደሳለኝ መኮንን ነኝ በኔ በኩል ቻው። You'll save your everything you ever.
too late. Shouldn't have bags of nothing, baby. No, no, no. You should have a world, baby. Right in the palms of your hands, oh, oh. Just tell me what to do, oh, to make your life a better life for you. Anything your heart desires, baby. See, I am born to make it happen, baby. All you gotta do, no, no, is tell me that it's me you want, love you. And as long as you keep giving me that sweet love, point to it, baby, it belongs to you. If it's money you want me to pay your bills, buy your nice things, stop your spree. You're in need of love, but you don't matter what.
Yeah, ማጠቃለያ ዜና ላሰማ። የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ ሁለተኛ ርዕሰ ብሔር ሆነው ከ1994 ዓ.ም እስከ 2006 ዓ.ም ለ12 ዓመታት ያገለገሉት ግርማ ወልደ ጊዮርጊስ ባለፈው ለሊት አርፈዋል። የቀድሞው ፕሬዝዳንት ግርማ ወልደ ጊዮርጊስ ከቀዳማዊ ኃይለ ሥላሴ ዘመነ መንግስት አንስቶ በውትድርና በእንደራሴነት በመንግስት ባለስልጣንነትና በሌሎችም የበጎ ፈቃድ የግልና ማህበራዊ መስኮች አገልግለዋል። የፕሬዝዳንቱ አስከሬን የፊታችን ረቡዕ በመንበረ ጸባኦት ቅድስት ሥላሴ ቤተክርስቲያን መካነ መቃብር የሚያርፍ ሲሆን መንግስታዊ የቀብር ስነ ስርዓት እየተዘጋጀ መሆኑና ብሔራዊ ሀዘን ቀንም እንደሚታወጅ ተገልጿል። ፕሬዝዳንት ግርማ ወልደ ጊዮርጊስ አፋን ኦሮሞ፣ አማርኛ፣ አፋርኛ፣ እንግሊዝኛ፣ ጣሊያንኛ፣ ፈረንሳይኛ ቋንቋዎችን ይናገሩ የነበሩ ሰው ናቸው። ፕሬዝዳንት ግርማ ያረፉት በ94 ዓመት እድሜያቸው ነው። የዩናይትድ ስቴትስ የሀገር ውስጥ ጉዳዮች ሚኒስትር ራያን ዘንኬ በመጪዎቹ 2 ሳምንታት ውስጥ ስልጣናቸውን እንደሚለቁ ፕሬዝዳንት ትራምፕ ዛሬ አስታወቁ። የሀገር ውስጥ ጉዳዮች መስሪያ ቤቱ በቅሌቶች ተዘፍቋል እየተባለ ወቀሳዎች ሲሰነዘሩበት ቆይተዋል። ፕሬዝዳንቱ ዛሬ ባወጡት የትዊተር መልእክት ዘንኬን የሚተካው ማን እንደሚሆን በሚቀጥለው ሳምንት ውስጥ አሳውቃለሁ ብለዋል። ማጠቃለያ ዜናው ይሄው ነበር። ጤና ይስጥልኝ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። አቀናባሪያችን ብርሃን ኃይሉና ሳስተናግዳቸው የቆየሁት አሉላ ከበደ በመላ ባልደረቦቻችን ስም እንሰናበታለን። አብራችሁን ስለቆያችሁም እናመሰግናለን። ሰላም፣ ደህና ደሩ።